ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 14 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን።
ጠቅላይ ሚኒስትር አብይ አህመድ አቡነ ፍራንሲስን ቫቲካን ላይ ካነጋገሩ በኋላ በዓለም የምጣኔ ሀብት ጉባኤ ላይ ለመገኘት ዳቮስ ስዊትዘርላንድ ገብተዋል።
የመጀመሪያዎቹ ከዓለም አቀፍ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ። እነዚህም ከሶስት የተለያዩ ድርጅቶች ጋር ነበሩ። ከተባበሩት መንግስታት የዓለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም ዋና ዳይሬክተር ጋር አድርገዋል። ከግብርና ልማት ዓለም አቀፍ ፋንድ ኢፋድ ፕሬዚደንት ጋር ወይም ዋና አስተዳዳሪ ጋር አግኝተዋል። እና ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም ዩኤንፋኦ ከሚባለው ዋና ዳይሬክተር ጋር ተወያይተዋል።
የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በስዊዘርላንድ ዳቮስ ከተማ እየተካሄደ ባለው የዓለም ኢኮኖሚክ ፎረም ላይ እየተሳተፉ ነው። የተለያዩ ሀገራትና ቢዝነስ መሪዎች የሚሳተፉበት የ2019 የዓለም ኢኮኖሚ ፎረም በይፋ የጀመረው በዛሬ ዕለት ነው። ጠቅላይ ሚኒስትር አብይ በመድረኩ ላይ ንግግር ያደርጋሉ ተብሎም ይጠበቃል። በንግግራቸውም በኢትዮጵያ ባለፉት 10 ወራት ስለተደረጉ ማሻሻያዎችና ለውጦች ሳያነሱ እንደማይቀሩ ይገመታል። በዳቮስ እየተካሄደ ባለው ዓመታዊ የኢኮኖሚ መድረክ ስለ ዓለም አቀፍ የንግድ ሁኔታና የኢኮኖሚ ዝንባሌ ለመወያየት 3000 የፖለቲካና የምጣኔ ሀብት መሪዎች ተሰብስበዋል። አጠቃላይ ስብሰባውን የተመለከተ ዘገባ በመጽሔት ዝግጅታችን ይኖረናል።
የሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ሀገራቸውን በስፋት የናጠው ጸረ መንግሥት ሰልፍ ከጀመረ ወዲህ የመጀመሪያ የሆነውን የውጭ ጉብኝታቸውን ካታር ለማድረግ ተዘጋጅተዋል። በነገ ዕለትም የሁለቱን ሀገሮች ግንኙነት ለማጠናከር ከካታሩ ኤሚር ሼህ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ይመክራሉ ሲል የካታር ዜና አገልግሎት ትናንት ዘግቧል። በሽር እየተካሄደ ያለውን ጸረ መንግሥት እንቅስቃሴ ለተቃውሞው የባዕዳን ወኪሎችና ሰርጎ ገቦች እጅ አለበት ሲሉ በመከራከር ሊያጣጥሉት ሞክረዋል። ከትናንት በስቲያ እሁድ ሲናገሩም የተቃውሞ ሰልፈኞችን የሚገድሉ አንዳንድ ሰዎች በመካከላቸው ይገኛሉ ብለዋል የሱዳኑ መሪ። ሱዳን በከፍተኛ ሕዝባዊ ተቃውሞ የተዋጠችው መንግሥት ባለፈው ወር በዳቦ ዋጋ ላይ ጭማሪ በማድረጉ መሆኑ ተዘግቧል። በዚሁ ምክንያትም ተቃውሞው በስፋት አድጎ ለሰላሳ ዓመታት ሥልጣን ላይ የቆዩት ፕሬዚደንት ኦማር ሐሰን አልበሽር እንዲወርዱ እስከ መጠየቅ ደርሷል። በተቃውሞ ሰልፉ ወቅት 24 ሰዎች መገደላቸውን መንግሥት ያረጋገጠ ቢሆንም የተባበሩት መንግሥታት ድርጅት ግን በአስተማማኝ ዘገባዎች መሠረት ያለው ቁጥሩ ከተጠቀሰው እጥፍ ይሆናል ብሏል። ብዛት ያላቸው ሰልፈኞች ጉዳት የደረሰባቸው መሆኑን እንዲሁም የመንግሥቱ ጸጥታ ኃይሎች ጉዳት የደረሰባቸውን ሲያሳድዱ ሆስፒታል ውስጥ አስለቃሽ ጋዝና ጥይት መተኮሳቸውን የሚገልጹ ዘገባዎችም ወጥተዋል። ጋዜጠኞችን፣ የተቃዋሚ ፖለቲካ መሪዎችን፣ ሰልፈኞችንና የሲቪክ ማኅበረሰብ አባላትን ጨምሮ ከ800 በላይ ቁጥር ያላቸው ሰዎች ተይዘው መታሰራቸው ታውቋል።
ዚምባብዌ ውስጥ በነዳጅ ዘይት ዋጋ ላይ የተደረገውን ጭማሪ በመቃወም የወጡ ሰልፈኞች ላይ የመንግሥቱ ጸጥታ ኃይሎች በወሰዱት እርምጃ በትንሹ 12 ሰዎች ሲገደሉ ሌሎች ከ300 በላይ ጉዳት ደርሶባቸዋል። የውጭ አገሮች ጉብኝታቸውን አቋርጠው ትላንት ወደ ሐራሬ የተመለሱት ፕሬዚደንት ኤመርሰን ማናንጓ ሁከቱን አስመልክቶ ምርመራ እንዲጀመርና ብሔራዊ እርቅ እንዲካሄድ ጥሪ አቅርበዋል። ፖለቲካ ተንታኞች ግን ከ40 ዓመታት የሮበርት ሙጋቤ ጨቋኝ አስተዳደርና ሁከት በኋላ ምዕራፉን ለመዝጋት ቃል የገባው አዲሱ የኤመርሰን ማናንጓ መንግሥት ይህን የወቅቱን ሁኔታ ፈጥሯል ሲሉ ይከሳሉ። ተቃውሞ ባለፈው ሳምንት የተጀመረው ፕሬዚደንት ማናንጓ እርዳታ ለማሰባሰብ በታቀደ ወደ ውጭ አገሮች ከመሄዳቸው ጥቂት ቀደም ብለው በነዳጅ ዘይት ዋጋ ላይ የ150 በመቶ ጭማሪ ማድረጋቸውን ተከትሎ ነው። ተቃውሞው እያደገ በመምጣቱ ያስደነገጣቸው የቀድሞ ወታደራዊ ኮማንደር ምክትል ፕሬዚደንቱ ኮንስታንቲኖ ቺዌንጋ ስፋት ያለው አፋኝ ዘመቻ ጀምረዋል። በዚህም የጸጥታ ኃይሎች በሰልፈኞች ላይ መተኮስና ከመኖሪያ ቤታቸው የጎተቱ አውጥተው መደብደብ ይዘዋል ተብሏል። ፖሊሶች ባለፈው ሳምንት ዋና ከተማው ሐራሬ ውስጥ 5 ሰዎችን መግደላቸውና ሌሎች 25 ማቁሰላቸውንም የሰብአዊ መብት ተከራካሪዎች ጨምረው ያስረዳሉ። የዚምባብዌ መንግሥት በጸጥታ ኃይሎች የሚወሰደውን የኃይል እርምጃ እንዲያስቆም የተባበሩት መንግሥታት ጥሪ አስተላልፏል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ አውሮፓ የሚሄዱ ፍልሰተኞችና ስደተኞች ወደ አህጉሪቱ ተላላፊ በሽታ ይዘው እንደማይገቡ የዓለም የጤና ድርጅት አስታወቀ። የጤና ድርጅቱ ሪፖርት ባቀረበው ጥሪም ፍልሰተኞች ምቹ የጤና ምርመራና አገልግሎት እንዲያገኙ የአውሮፓ መንግስታት ሁኔታዎችን ሊያመቻቹ እንደሚገባ አሳስበዋል። ሄንሪ ሪጅዌል ከጄኔቫ ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል።
ኢጣሊያ ባለፈው ህዳር ወር አኩሪየስ የተሰኘችው የፍልሰተኞች ጀልባ እንድትያዝ መመሪያ ስትሰጥ ምክንያት ብላ ያቀረበችው ለጤና ጠንቅ የሆኑ ልብሶችንና እንደ ኤችአይቪ የመሰለው አስተላላፊዎች ሊገቡ ይችላሉ የሚል ነው። ይሁንና የሕክምና ጠበብት ምክንያቱን ውድቅ ያደርጋሉ። የደብሊው ኤች ኦ ሪፖርት አቅራቢ እንዳስቀመጡት ይህ ግምት የፍልሰተኞችን ጤና በሚመለከት ሁሌም የሚነገርና የተለመደ አፈታሪክ ነው። የደብሊው ኤች ኦ ዶክተር ዦዣና ጃኮብ እንዲህ ይላሉ።
The refugees and migrants who come to Europe, they do not bring any exotic diseases with them, any exotic.
ወደ አውሮፓ የመጡ ስደተኞችና ፍልሰተኞች ምንም አይነት ተላላፊ በሽታ ይዘው አይገቡም። ምናልባት ሊኖራቸው የሚችለው በሽታ ቀድሞውንም አውሮፓ በስፋት ተንሰራፍተው የነበሩትን ሊሆን ነው የሚችለው። እነዚህም በሽታዎች ለመቋቋም ደግሞ ቀድሞውንም በአጥጋቢ ሁኔታ መቆጣጠር የቻልንበት ሁኔታ ተዘርግቷል።
ምንም እንኳ ስደተኞችና ፍልሰተኞቹ በርካታ ፈተናዎችን ማለፋቸው የታወቀ ቢሆንም ከWHO ዘገባ እንደምንረዳው ወደ አውሮፓ ሲገቡ ከበሽታ ነጻ መሆናቸውን ነው። በጉዞ ላይ ሳሉ ግን ለህመም ሊጋለጡ መቻላቸው ይታወቃል። አገር ውስጥ ሳሉም ባልተሟላ የጤና ጥበቃ ሁኔታና በኑሮ ድህነት ምክንያት ለተላላፊ በሽታዎች የተጋለጡ ሊሆኑ ይችላሉ። ህገ ወጥ ፍልሰተኞቹ አገራቸው ውስጥ የጤና ጥበቃ ከለላ የሚኖራቸው አይመስለኝም የሚሉት የWHO ዶክተር ጆዣና ለባለሥልጣናትም እይታ ቅርብ አይደሉም ሲሉ ምክንያቱን ጭምር ተናግረዋል። የፍልሰተኞችና ስደተኞች ጉዳይን በሚመለከት አውሮፓ ውስጥ የጋለ ክርክር በሚካሄድበት በአሁኑ ወቅት ብዙ አገሮች ለፍልሰተኞች የሚገባውን የጤና ጥበቃ ከለላ ላያሟሉ የሚችሉበት ሁኔታ ሊፈጠር መቻሉ አያጠያይቅም።
ትላንት ታሊባን ካቡል አቅራቢያ በሚገኝ ቁልፍ ወታደራዊ ካምፕ ላይ ባደረሰው ጥቃት ቢያንስ 36 ሰዎች ተገድለው ሌሎች 58 መጎዳታቸውን የአፍጋኒስታን ባለሥልጣናት አረጋገጡ። ታሊባን ሜይዳን ከተማ ውስጥ ማሰልጠኛ ነው በተባለው ካምፕ ላይ ወረራውን ከፈጸመ ከ24 ሰዓት በኋላ ነው የሰለባዎቹ ቁጥር ይፋ የተደረገው። አብዛኞቹ የጥቃቱ ሰለባዎችም የመንግሥቱ የኮማንዶ ኃይሎች ናቸው ተብሏል። ወረራውን የፈጸምኩ እኔ ነኝ ሲል ታሊባን ኃላፊነቱን ወስዷል።
አንድ የሩሲያ ፍርድ ቤት በስለላ ወንጀል ለተከሰሰ አሜሪካዊ የዋስ መብት ከለከለ። የሩሲያ ፌዴራል ፖሊስ ስለ ጉዳዩ ሲገልጽ የአሜሪካና የእንግሊዝ ጥንድ ዜግነት ያለውና የቀድሞ የዩናይትድ ስቴትስ ባህር ኃይል ባልደረባ ፖል ዊላን ባለፈው ወር ተይዞ የታሰረው በስለላ ተግባር ተሰማርቶ በመገኘቱ ነው ብሏል። ዊላን በትክክል ምን አይነት የስለላ ተግባር ሲፈጽም እንደተገኘ ግን ፖሊስ ዝርዝር አልሰጠም። የዊላን ቤተሰቦች የተከሰሰበትን አድራጎት አልፈጸመም ይላሉ። የ48 ዓመት ዕድሜ ያለው ፖል ዊላን ዛሬ በአንድ የሞስኮ ፍርድ ቤት የቀረበው በዋስ እንዲፈታና ጉዳዩ እንዲቀጥል ለማድረግ ታስቦ ነበር። ዳኛው ጥያቄውን ውድቅ አድርገው ወደ እስር ቤት መልሰውታል። ሩሲያ ምናልባት ከክሬምሊን ቤተ መንግሥት በሚሰጣት ትዕዛዝ በአሜሪካ የወግ አጥባቂ የፖለቲካ እንቅስቃሴ ውስጥ ሰርጋ በመግባት ስለላ እንድታካሄድ መመደቧን ያመነችውን ማሪያ ቡቲናን ለማስለቀቅ ስትል ነው ፖል ዊላንን ያሰረችው የሚል ጭምጭምታም አለ። ክሬምሊን ግን ዊላንን በሩሲያ እስረኛ የመለወጥ ሐሳብ አለ የሚለውን ግምት ውድቅ አድርጓል። የሰዓቱ ዜና አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 14 2011 ዓ.ም ምሽት ፕሮግራም ነው።
ድሬዳዋ ላይ ከትናንት አመሻሽ ጀምሮ እስከ ዛሬ ቀትር በኋላ የዘለቀ ግጭት እንደነበረ ታውቋል።
ስንሄድ ስንወርድ ሙስሊሞቹ ሴቶች ሳይቀሩ አንጸባራቂ ልብስ ለብሰው ስራ ሲያስከብሩልን ነው የሄዱት። እንግዲህ ሁሉም አይደለም ያልኩበት እዚህ ምክንያት ነው። እንደገና ወጣቱ ከወጣቱ ልጆቻችን ጋር ሰላሙን እያስከበረ ነው የሄደው። በምርቃን ነበር የጨረስ ነው። ያ ተዘግቶ እንደቆየ ነው ወዲያው ነገሩ የተጀመረው።
ጠቡ መንስኤ አሁን ከፖሊስም መነሻው ምንድን ነው ብለን ባጠራ ነው መሰረት ታቦቱን አጅቦ ሰረገላው እንዲሄድ እያደረገ በዓሉን ሲያደምቁት የነበረውን ስነ ስርዓት ተከትሎ በሚመለስበት ወቅት የመተናኮስ ድንጋይ የመወርወር መንስኤ የሆነበት ሁኔታ ነው ፖሊስ ያጠራው።
ቀድመው የተናገሩት የሃይማኖት አባት የተከተሉት ደግሞ የከተማይቱ አስተዳደር ቃል አቀባይ ናቸው። ዘገባው በመጽሔት ተይዟል።
ምክንያታዊ ወጣት ለሁለንተናዊ ለውጥ። የደቡብ ኢትዮጵያ ወጣቶች በማኅበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ላይ ሐዋሳ ላይ እየመከሩ ናቸው።
በእርግጥ ይሄ ለውጥ የመጣው በወጣቱ ነው። ይህንን ለውጥ በሰከነ ልቦና ይዞ ወጣቱ ራሱ ማስቀጠል አለበት።
ወጣት መስፍን ከበደ ከጉባኤው ተሳታፊዎች አንዱ ነው። በዚህም ላይ ዘገባ አለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
አውሮፓ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስን ቫቲካን ላይ አግኝተው አነጋግረዋል። ጠቅላይ ሚኒስትሩ ዳቮስ ላይ እየተካሄደ ባለው ዓመታዊው የዓለም የምጣኔ ሀብት ጉባኤ ላይ ለመገኘት ስዊዘርላንድ ናቸው። ጠቅላይ ሚኒስትር አብይ በጣሊያን ቆይታቸው ወቅት ከሀገሪቱ መሪዎች በተጨማሪ የዓለም የምግብና የግብርና ድርጅት ፋኦን፣ የዓለም የምግብና መርሃ ግብርን WFP፣ የግብርና ልማት ዓለም አቀፍ ድርጅቱን ኢፋድን ጨምሮ መቀመጫቸው ሮም ከሆነ ዓለም አቀፍ ድርጅቶች ኃላፊዎች ጋርም ተገናኝተው መወያየታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም ገልጸዋል። እስክንድር ፍሬው ተጨማሪ አለው።
ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና ዲጂታል ዘርፍ ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት በቃለ መጠይቅ ፈቃደኛ ስለሆኑ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ቀጥለዋል። ጠቅለል ካለ ጥያቄ ልነሳና የዚህ ጉብኝት ዓላማና መነሻው ምንድን ነው?
እሺ እስክንድር አመሰግናለሁ። እንግዲህ እንደምታውቀው ከሪፎርሙ ጋር ተያይዞ እንግዲህ በአስር ወራት በፊት የተደረጉት ሪፎርሞች እስካሁን ድረስ የሚደረጉት ጋር ተያይዞ ለኢትዮጵያ ያለው የዓለም አቀፍ ከበሬታና እይታ
የማሻሻያ እርምጃዎች ማለት ነው
የማሻሻያ ለውጦቹ ማለት ነው። እና ከሱ ጋር ተያይዞ ያለው ለኢትዮጵያ ያለው እይታ እየተቀየረ ነው ያለው በዓለም አቀፍ ዝና። ከዚህም ጋር በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያ ተሳታፊነት እየተፈለገ ነው ያለው። ትዝ የሚልህም ከሆነ የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቲ ከጥቂት ወራት በፊት በመጡበት ሰዓት ኢትዮጵያን ለመጎብኘት ጥሪያቸውን አቅርበው ነበር ለክቡር ጠቅላይ ሚኒስትር አብይ አህመድ መጥተው እንዲጎበኙ። ከሱ ጋርም ተያይዞ በዳቮስን ስዊዘርላንድ ጠቅላይ ሚኒስትር አብይ አህመድን ግብዣ ተደርጎላቸው እዚሁ አጠቃላይ ከሱ ጋር ተያይዞ የተለያዩ አጋሮችንም ለማግኘት የታሰበ የጉብኝት ጊዜ ነው ማለት ነው።
የአሁኑ ጉብኝት እርስዎም እንዳሉት በኢትዮጵያና በሀገራቱ መካከል ባለው የሁለትዮሽ ግንኙነትና ትብብር ላይ ያተኮረ ነው። ምን ተገኘ ከዚህ ጉብኝት? እስካሁን ምን እያታኩ ነው ጠቅላይ ሚኒስትር አብይ?
እስክንድር፣ አሁን በአሁኑ ወቅት ዳቮስ ስዊዘርላንድ ነው የሚገኙት ጠቅላይ ሚኒስትሩ። በትናንትና በነበራቸው ጣሊያን ሀገር በነበራቸው ቆይታ እንግዲህ ከተለያዩ አካላት ጋር ውይይቶችንም አድርገዋል። ክቡር ጠቅላይ ሚኒስትር አብይ አህመድ ከልዑካን ቡድናቸው ጋር እንግዲህ አውሮፓ የስራ ጉብኝታቸውን የጀመሩት በጣሊያን ሮም ከተማ ነው እና በትናንትናው ዕለት ከተለያዩ አካላት ጋር ውይይት አድርገዋል። እነዚህም ውይይቶች እንግዲህ በሶስት ብንከፍላቸው እና ብናያቸው የመጀመሪያዎቹ ከዓለም አቀፍ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ። እነዚህም ከሶስት የተለያዩ ድርጅቶች ጋር ነበሩ። ከተባበሩት መንግስታት የዓለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም ዋና ዳይሬክተር ጋር አድርገዋል። ከግብርና ልማት ዓለም አቀፍ ፋንድ ኢፋድ ፕሬዚደንት ጋር ወይም ዋና አስተዳዳሪ ጋር አግኝቶ እና ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም ዩኤንፋኦ ከሚባለው ዋና ዳይሬክተር ጋር ተወያይተዋል። ውይይቶቹም እንግዲህ በዋናነት ያተኮሩት እነዚህ የልማት ድርጅቶች አሁን ያለውን ለውጥ ግንዛቤ ውስጥ በማስገባት እያደረጉ ያሉትን የምግብ ዋስትናና የግብርና ዘርፍ ምርታማነት ላይ ድጋፍ የበለጠ እንዴት እንደሚያጠናክሩት ለመመካከር ነበረ። በዚህም ረገድ የጀመሩትን እንደሚቀጥሉ እና አዳዲስ ፕሮጀክቶችንም ከመንግስት ጋር በትብብር በመሆን እንደሚቀጥሉ ቃል ገብተዋል። ስለዚህ ይህም እንደ አንድ ግብ ሊቆጠር ይችላል። ዛውሮምን በነበራቸው ቆይታ በቀጣይም ከቡር ጠቅላይ ሚኒስትር አብይ አህመድ የጣሊያን ሪፑብሊክ ፕሬዚደንቱንም በቤተ መንግስት ሄደው አግኝተዋቸው ነበረ። ተያይዞም ደግሞ ከተወሰኑ ወራት በፊት ቅድም እንዳልኩ ኢትዮጵያን ጎብኝተው የነበሩት የጣሊያን ሪፑብሊክ ጠቅላይ ጁሴፔ ኮንቴ ጋርም ተገናኝተው በሁለቱ ሀገራት ያለውን የሁለትዮሽ ትብብር የማጠናከሪያ ውይይቶችንም አድርገዋል። በመጨረሻ እንግዲህ የሮማ ካቶሊክ ቤተክርስቲያንና የቫቲካን መሪ ፖፕ ፍራንሲስን አግኝተው ነበረ። በዚያውም የቫቲካን ዋና አስተዳዳሪ ካርዲናል ፔትሮ ፓሎን ጋር ተወያይተው ነበር። እነዚህም እንዴት ነው የበለጠ ከቫቲካን ጋር ያለውንም ግንኙነት እንዴት ነው የምናጠናክረው የሚለውን የሁለትዮሽ ግንኙነት ላይ ነበረ ያተኮረው።
ጠቅላይ ሚኒስትር አብይ አህመድ እንግዲህ በአሁኑ ሰዓት በስዊዘርላንድ ዳቮስ እየተካሄደ ባለው የ2019 ዓለም የኢኮኖሚ ጉባኤ እየተሳተፉ ነው። አውሮፓ ውስጥ በፍራንክፈርት ለኢትዮጵያና ትውልደ ኢትዮጵያን ከዚህ ቀደም ንግግር አድርገዋል። ኢትዮጵያዊ ላልሆነ ታዳሚ ግን አሁን በአውሮፓ ውስጥ የመጀመሪያ የሆነ ንግግራቸውን እንደሚያደርጉም እየተጠበቀ ነው። ቢለኔ ምን ይጠበቃል ከዚህ ንግግር? በምንስ ላይ ያተኩራል?
እንግዲህ ዓለም እስካሁን ድረስ ያለውን በተለያዩ መድረኮችም እየሰማ ነው የተለያዩ ጥሪዎችም እየተደረጉላቸው ነው ለክቡር ጠቅላይ ሚኒስትራችን። የኢትዮጵያንም ገጽታ በጣም እየቀየረው ነው ያለው እንግዲህ እስካሁን ከ10 ወራት ውስጥ የተደረጉት ለውጦች ማለት ነው ሀገሪቱ ውስጥ። ስለዚህ ከሱ ጋር ተያይዞ ከእነዚህ ከሪፎርሞችና ከለውጦች ጋር ተያይዞ እዛ አካባቢ ላይ ነው ንግግራቸውም የሚያተኩረው። የበለጠ ደግሞ እነዚህ ሁኔታዎችን ሀገሪቱ ውስጥ በመፍጠር የፖለቲካ አድማሱንም በመክፈት እስረኞችንም በመልቀቅ ከሱ ጋር ተያይዞ ዓለም ለኢትዮጵያ ያላት እይታ እየተቀየረ ነው የመጣው እና ከዛ አድናቆት ጋር ተያይዞ ነው እንግዲህ እንደዚህ አይነት መድረኮችም እየተከፈቱ የመጡት።
በጠቅላይ ሚኒስትር አብይ አህመድ ያለፉት 10 ወራት የተካሄዱ ለውጦች የታዩ እና የተወሰዱ እርምጃዎች በርካታ ወዳጅ መንግስታት በተለይም ወዳጅ ሀገራት ጠቋቸው የነበሩ ናቸው፣ የኢትዮጵያን ገጽታ ይቀይሩ ናቸው ብለዋል። እርስዎም የተወሰዱት እርምጃዎች ለውጦቹ በእነዚህ ወገኖች እና መንግስታት እንደዚህ መወደሳቸው ኢኮኖሚያዊ ጠቀሜታም እያስገኘ ነው ወይ? የሚቆጠር ነገር እያስገኘ ነው ወይ ማለት ይቻላል ወይስ በሂደት ላይ ያለ ነገር?
በሂደት ላይ ያለም ነገር ነው። ግን እንግዲህ በሮምም የተደረገ ውይይቶች አሁንም እዚህ ዳቮስ ስዊትዘርላንድም ከጎንዮሽ የሚደረጉ የተለያዩ ውይይቶች አሉ ከተለያዩ የልማት አጋር ድርጅቶች ጋር። ከሱ ጋርም ደግሞ የዛሬ 2 ወር አካባቢ በይፋ የተደረገው የነበረው የመንግስት የአንድ ገጽ እቅድ ሰሌዳ እሱ ላይ ተመርክዞ የተደረጉ ውይይቶች ናቸው ሮምም ላይ ነበሩት ቀጣዮቹ የሚሆኑት እና እዛ ላይም የሰፈሩትን እቅዶች ለማሳካት አጋዥ ውይይቶች ተደርገዋል ሮምም ላይ። አሁን ዳቮስ ላይም እንደዛ ነው የሚደረጉት ያሉት ማለት ነው። እና እዛ ቅድ የአንድ ገጽ ቅድ ሰሌዳው ላይም መስዝ የሚል ከሆነ የኢኮኖሚክ ወይም እንዴት ነው ኢኮኖሚ እናጠነክረው የሚለው ነገር ነበረ የእቅዱ ሰሌዳ ላይ ወጥቶ የነበረው ማለት ነው። ስለዚህ ከዛ ጋር በተያያዥነት እነዚህ የተለያዩትን የአጋር ድርጅቶች ኢንቨስት እናደርጋለን ወይም ኮንትሪቢዩት እናደርጋለን የሚሉት እናግዛለን የሚሉት እነዚህ የእቅዱ ሰሌዳ ላይ የሰፈሩትን እነሱን የበለጠ ለማጠናከር እና እውን ለማድረግ ነው። እስክንድር፣
የጠቅላይ ሚኒስትሩ የውይይት መርሃ ግብር መቼ ይጠናቀቃል? በዚህ ላርቃ
በ2 ቀናት ውስጥ ይጠናቀቃል።
እንግዲህ ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና ዲጂታል ዘርፍ ኃላፊ በጣም ነው የማመሰግነው ከሮም በስልክ ለሰጡኝ ቃለ መጠይቅ።
የተከበራችሁ አድማጮች፣ ላለፈው ዘገባ የድምፅ ጥራት ይቅርታ እንጠይቃለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድርን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል።
ድሬዳዋ ላይ ከትላንትና አመሻሽ ጀምሮ እስከ ዛሬ ቀትር በኋላ የዘለቀ ግጭት እንደነበረ ታውቋል። በግጭቱ ምክንያት የከፋ ጉዳት ባይኖርም ቀላል የአካል ጉዳትና የንብረት ውድመት መድረሱ ግን ተነግሯል። ድሬዳዋ ላይ የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የጥፋት ኃይሎች ያቀነባበሩት ነው ይላሉ የከተማይቱ አስተዳደርና የሃይማኖት አባቶች። ትላንትና ምሽት ላይ ቤተ ክርስቲያን ላይ ጥቃት ተፈጽሟል ተብሎ መነገሩ አለመረጋጋቱንና ሁከቱን ያባባሰው ይሁን እንጂ ቤተ ክርስቲያኒቱ ግን የደረሰባት አንዳችን ጉዳት እንደሌለ የሃይማኖት አባቶች ተናግረዋል። አዲስ ቸኮል ዝርዝሩን ይዟል።
ትላንት አመሻሽ 12 ሰዓት ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው በሚመለሱ ምዕመናን ላይ ማንነታቸው ያልታወቁ ግለሰቦች ድንጋይ ወረራ በመጀመራቸው ግጭት እንደተነሳ የድሬዳዋ የሃይማኖት ተቋማት ጉባኤ ሊቀመንበር ሊቀ ብርሃናት ቀለም ወርቅ ቢመረው ተናግረዋል።
ሰሞኑን ለሶስት ቀናት ከጥር 10 ጀምሮ እስከ 13 ድረስ በድሬዳዋ ከተማ ለተከታታይ 3 ቀናት በዓላትን አክብረናል። በዓላቱም ሲከበሩ በደመቀ ሁኔታ ነዋሪው ክርስቲያኑ ሙስሊሙም ሌላም ሳይባል በጋራ በዓሉን አድምቀን አክብረናል። ነገር ግን የሰላም ጠላት የተናወጻቸው አንዳንድ ሰዎች አይጠፉምና በ13 የመጨረሻ እግዚአብሔር አብጽላት ወደ ቤቱ ስናስገባ አፈቴሳ ቀበሌው ፊት ለፊት አካባቢ ላይ ስንደርስ ያው ሁሉም አይኑ ላያይ ይችላል። ያዩት ሰዎች እንዳስረዱን እንደነገሩን ገና ስንሄድ ታቦቱ ካለፈ በኋላ ድንጋይ ከፎቅ ላይ ተወረወረ አየነው። ግን በዛን ጊዜ ለምን ብንል ጸብ ቢነሳ በብዙ ሺህ የሚቆጠር ህዝብ ባለበት ታቦት ሜዳ ላይ ባለበት ችግር አንፈትም ብለን ዝም ብለን አልፈን ሄርን። ያልበቃ ብሎ ደግሞ ታቦት አስገብተን ሰረገላ ይዘን ስንመለስ ወደ ቦታው ለማስገባት ከፎቅ ላይ ድንጋይ ተወረወረብን ተመታን። በዚህ ጊዜ ያው ወጣቱ መጀመሪያ ታግስ ወደ ነበረ ያሁኑ ግን መታገስ አቅቶት ድንጋይ ወደ ወረወሩት አካባቢ በመሄድ የወረወሩት ጋራ ግብግብ ገጥሟል።
አስተዳደሩ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቀያስ ታፈሰም ይህንኑ ሀሳብ ይጋራሉ።
እንግዲህ የጠቡ መንስኤ አሁን ከፖሊስም መነሻው ምንድን ነው ብለን ባጠራ ነው መሰረት ቀደም ሲል ታቦቱ ሲሄድ ከፊት ሰረገላ አስቀድሞ ክርስቲያኑ እሱን ታቦቱን አጅቦ ሰረገላው እንዲሄድ እያደረገ በዓሉን ሲያደምቁት የነበረውን ስነ ስርዓት ተከትሎ ከገባ በኋላ ያ ሰረገላ ወደ ሌላ ቦታ መመለስ ለነበረበት በሚመለስበት ወቅት ሰዎች የድንጋይ ውርወራ እና የዚህ የሚመልሱትን ኃይሎች የመተናኮስ ድንጋይ የመወርወር መንስኤ የሆነበት ሁኔታ ነው ፖሊስ ያጠራው።
በድሬዳዋ የዘንድሮ የጥምቀት በዓል ከከተራ በዓል ጀምሮ ለሶስት ቀናት አስቀድሞ ከነበሩት ዓመታት በተሻለ ድምቀት መከበሩን ብዙ ምዕመናን የሚናገሩት ነው። ሆኖም በአራተኛው ቀን ማለትም ትላንትና ጥር 13 ቀን የእግዚአብሔር አብ ታቦት በተለምዶ ሽንሌ መቃብር ወደሚባለው አካባቢ ወደሚገኘው ቤተ ክርስቲያን ገብቶ ሲመለስ ግን ግጭት ተከስቷል። በወቅቱ በአካባቢ የተወሰኑ ሰዎች የቆሰሉ ሲሆን የንብረቱ ውድመትም እንደተከሰተ አቶ እስቃያስ ገልጸዋል። ምሽቱን እስከ እኩለ ሌሊት ድረስ የተኩስ ድምፅ ሲሰማ የነበረ ሲሆን በማግስቱ ዛሬ ጠዋትም ከሳቢያን አዲስ ከተማና ሌሎች አካባቢዎች ቤተክርስቲያን ጥቃት ተፈጽሞባታል የሚል ወሬ የሰሙ በርካታ ምዕመናን ወደ አሸዋ አካባቢ ሄደዋል። ምንም እንኳ በቤተክርስቲያን ላይ ጥቃት እንዳልተፈጸመ ሊቀ ብርሃናት ቀለም ወርቅም ሆነ አቶ እስቃያስ ቢናገሩም ይህ አሉባልታ ግን ብዙዎችን ወደ ቁጣ የከተተ ነበር። ፖሊስ የተሰበሰቡት ለመበተን በተደጋጋሚ አስለቃሽ ጭስ የተጠቀመ ቢሆንም የተጠበቀውን ያህል ግን ስኬታማ አልነበረም። ወደ አሸዋ የሚወስዱ መንገዶች ድንበሩ ላይና ታይዋን አካባቢ ለትራፊክ ተዘግተው የነበረ ሲሆን በመጋላ ጨብጦ አካባቢ በነበረው ግጭት የትራፊክ እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ለቪኦኤ ተናግረዋል። ግጭቱ የሃይማኖት ወይም የብሔር መልክ እንዲይዝ የሚፈልጉ የጥፋት ኃይሎች ያቀነባበሩት እንጂ ህብረተሰቡ በሃይማኖት ወይም በብሔር ተቧድኖ የፈጠረው አይደለም ይላሉ የኮሚኒኬሽን ቢሮ ኃላፊው አቶ እስቀያስ። ሊቀ ብርሃናት ቀለም ወርቅ ቢመረውም አብዛኛው ሙስሊም ለበዓሉ ስኬት አብረው ሲደክሙ እንደነበር ነው የሚገልጹት።
ስንሄድ ስንወርድ ሙስሊሞቹ ሴቶች ሳይቀሩ አንጸባራቂ ልብስ ለብሰው ስራ ሲያስከብሩልን ነው የሄዱት። እንግዲህ ሁሉም አይደለም ያልኩበት እዚህ ምክንያት ነው። እንደገና ወጣቱ ከወጣቱ ልጆቻችን ጋራ ሰላሙን እያስከበረ ነው የሄደው። ጸጥታ ከጸጥታ ፖሊሶች ጋራ እልል እያሉ አብረውን ነው የሄዱት ሙስሊሞች ወንድሞቻችን እና እህቶቻችን። እዛ ታቦቱ ሲገባ መድረክ ላይ የመጨረሻ የመሸኛ ንግግር ሲደረግ በደንብ አድርገው የመድረኩ ባለቤት ሙስሊሞች ወገኖቻችን እንዴት እንዳከበሩን፣ እንዴት በዓላችን አብረው እንዳከበሩ፣ እንዴት እንደተራዱን፣ ውሃ እየሰጡን እንደመጡ ሁሉ በደም ባርገን ምስጋና ቸረን የሰላም አምላኩላችን በፍቅር ያዝናን ተብሎ በመርቃን ነበር የጨረስነው። ያ ተዘግቶ እንደቆየን ወዲያው ነገሩ የተጀመረው።
በድሬዳዋ የተጀመረው ለውጥ ለመቀልበስ በማሰብ ግጭቱን አቀናባብሯል ተብሎ የተጠረጠሩ ግለሰቦች በፖሊስ ቁጥጥር ስር ይዋሉ መሆኑን አቶ ስቃይ ነገሩን ሲሆን፣ ሊቀብራና ተቀለመወርቅም ከፖሊስ ሰማ ያሉት መረጃ ይህንኑ የሚያረጋግጥ ነው።
ከጀማሪው በኋላ ጉዞ አጃቢ ያላቸው አልፎ ተርፎ ትልልቅ ሰዎች ሁሉ አሉ። ቅድም እንዳልኩት የሚረዷቸው ነው። እኔ ባይኔ ያየሁት ነው። እዛ ቁመን እያለን በባጃጅ ወደታች ይዞ ሊሄድ ነው ሊያካፍል እንደሆነ አላውቅም። 90,000 ብር አሉን። ስንጠይቃቸው ማን ነው ቁጥሩ አላውቅም። 90,000 ብር ነው የተያዘው። አሁን ይኸው ለሰው ሊያድል ለክፉ አድራጊዎች ብለው ይዘውት እስከ ብሩ እስከ ሰውየው ይዘውት ገቡ ወደ ጣቢያ። መልሶ አሁንም ደግሞ ሌላ ሰው ደግሞ እንደገና ደግሞ እንዲህ ሊያስደርግ ነበረ ብለው ይዘውት ገቡ። አሁን አሰሳ እያደረገ ነው የጸጥታ አስከባሪው።
በድሬዳዋ ከቅድመ አያቶቻችን ጀምሮ በህብር እና በሰላም ኖረናል፣ ይህ እሴት እንዲሸረሸር አንፈልግም የሚሉት የድሬዳዋ አስተዳደር እስልምና ጉዳዮች ምክር ቤት ኃላፊ ሼክ ኢብራሂም ኢማም አህመድ በበኩላቸው የፖለቲካ ጥቅማቸው የተነካባቸው ኃይሎች ናቸው ችግር እየፈጠሩ ያሉት ብለዋል። የከተማ ወጣቶችን ባሉባልታ ላለመነዳት መጠንቀቅ አለበት ያሉት ሼክ ኢብራሂም በድሬዳዋ የሚገኙ የሃይማኖት አባቶች፣ ሼኮችና ዑለማዎች ጸሎት ያደርጋሉ ብለዋል። በተያያዘም የሲቲ ዞን ወጣቶች ወይም በርበርታ ሊቀመንበር ወጣት ጣሂር ወሎም የክርስትና እምነት ተከታዮች ለተፈጸመው ጥቃት የተሰማውን ሀዘን ገልጾ የድርጊቱ ፈጻሚዎች ተጣርተው ለህግ እንዲቀርቡ ጥሪ አቅርቧል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ወደ ተከታዩ አጠር ያለ ዘገባ ደግሞ እንሸጋገር። የኦሮሞ ዲሞክራቲክ ፓርቲ ወይም የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የኦሮሞ ነጻነት ግንባር ኦነግ ከኦሮሞ አባገዳዎችና ሀደ ሲቄዎች የቀረበላቸውን የሰላምና የእርቅ ስምምነት መቀበላቸውን አስታውቀዋል። በመካከላቸው የተፈጠሩ ችግሮችንም በአንድነት ሆነው እንደሚያስተካክሉ ተስማምተዋል። ሁለቱን ፓርቲዎች በጋራ ለማሸማገል ዛሬ መድረኩ ላይ የተገኙት የኦሮሞ አባገዳዎች ኅብረት ሰብሳቢ አባ ገዳ በየነ ሰንበቶ ሀገራችንን የምንጠብቀው እኛ ነን፣ የሀገራችን ጉዳይ የፖለቲካ ፓርቲዎች አይደለም፣ የእኛ ጉዳይ ነው፣ ስለ ሀገራችን ሁላችንንም ያገባናል ብለዋል። አባቶቻችንና ልጆቻችን የከፈሉትን መሥዋዕትነት ከግምት ውስጥ በማስገባትና ከዚህ በፊት ያሳለፍናቸውን ክፉ ጊዜዎች በማሰብ ሰላምን በማስፈን ሕዝቡን ማሳረፍ አለብን ብለዋል አባ ገዳ ሰንበቶ። በሥነ ሥርዓቱ ላይ የተገኘው የኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጀዋር መሐመድ በበኩሉ እርቅ ለማምጣት መወሻሸት አያስፈልግም ብሏል። ሁሉም አካል ያለውን ሐቅ ፊት ለፊት በማምጣት መነጋገር አለበት ማለቱን ሪፖርተራችን ፀሐይ ዳምጠው ከአዲስ አበባ ዘግባለች። በሁለቱም በኩል የቀረቡት ተሸማጋዮች የነበሩትን ሁኔታዎች አስረድተዋል። አያይዞም ኦነግ እስካሁን ያቀረበው ምክንያት የታጠቀ ኃይላቸው ካምፕ እንዲገባ የሚከለክል ስላልሆነ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ዛሬውኑ ጫካ ያለው ጦራቸው ውጊያ አቁሞ ወደ ካምፕ እንዲገባ ትዕዛዝ እንዲያስተላልፉ አባ ገዳዎች ቃል ሊያስገቧቸው ይገባል ብሏል የኦሮሞ ሚዲያ ኔትወርኩ ሥራ አስኪያጅ ጃዋር መሐመድ። ኦነግ በታጣቂዎቹ አማካኝነት በየቀኑ ግድያን ይፈጽም እንደነበር የገለጹት የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ ዶክተር አለሙ ስሜ በመድረኩ የገዳ ሥርዓት በቀልን ሳይሆን መዋደድን፣ አንድነትንና መቀራረብን ነው ያስተማረን ብለዋል። በመድረኩ ላይ የተገኙት የኦሮሞ አባ ገዳዎች ኅብረት ሰብሳቢ አባ ገዳ በየነ ሰንበቶ ሕዝባችን በሰላም ወጥቶ መግባት ይፈልጋል። የፖለቲካ ፓርቲዎቹ እርስ በርስ መጋጨት ትተው ችግራቸውን በውይይት ሊፈቱ ይገባል ብለዋል። የኦሮሞ አባገዳዎችና ሀደ ሲቄዎች በአንድነት በመቆም በፓርቲዎቹ መካከል እርቅ እንዲሰፍን የጠየቁ ሲሆን ፓርቲዎቹ የቀረበላቸውን ጥያቄ እስኪቀበሉ ድረስ አንቀመጥም፣ ወደ ቤትም አንሄድም ብለዋል። ሰላም ከሁሉም ነገር ቀዳሚው ነው። ሁሉም የፖለቲካ ፓርቲዎች የሀገሪቱን ሰላም ማምጣት አለባቸው በማለት ከታላቅ አደራ ጭምር መልእክታቸውን አስተላልፈዋል። ጦርነት አንፈልግም፣ ሕዝባችን በሰላም ወጥቶ መግባት ይፈልጋል ያሉት አባ ገዳ በየነ ሰንበቶ የፖለቲካ ፓርቲዎች እርስ በርስ መጋጨት ትተው ችግራቸውን በውይይት እንዲፈቱ ጠይቀዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በመድረኩ ላይ ተገኝተው ባደረጉት ንግግር ፓርቲያቸውና መንግስት የደረሱበትን ስምምነት አስታውሰዋል። ከስምምነቱ ውስጥም ላለፉት 27 ዓመታት በኦነግና በመንግስት መካከል የነበረውን ጦርነት በይፋ ማቆም አንዱ ነበር ያሉት አቶ ዳውድ ኢብሳ የጸጥታ ኃይሎች ከፓርቲ ተላቀው የመንግስት መሆናቸው በሕግ እንዲረጋገጥ፣ የኦነግ ታጣቂ ኃይሎች የኦሮሚያ ፖሊስን እንዲቀላቀሉና በክልሉ መንግስት ስር እንዲተዳደሩ የሚለው ይገኝበታል ብለዋል። በመጨረሻም የሁለቱን ፓርቲዎች ችግር በሰላማዊ መንገድ የሚፈቱ 71 የተለያዩ የህብረተሰብ ክፍል አባላትን ያካተተ ኮሚቴ መቋቋሙና ሁለቱንም ኦዴፓና ኦነግ ውጊያውን ለማቆም መስማማታቸውን ፀሐይ ዳምጠው አክላ ዘግባለች። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባችን ወደ ስዊትዘርላንድ እናመራለን።
የተረጋጋ ፖለቲካዊ ሁኔታ አለመኖርና የንግድ ውጥረት የዓለምን ምጣኔ ሀብት ሊያዳክም እንደሚችል ጠበብት ያስጠነቀቁ ነው። የሰባዊ መብቶች ተሟጋቾች ደግሞ የኢኮኖሚ ኩልነት ያለመኖሩ ሁኔታ እያደገ መሄድ አደጋ ሊያደርስ እንደሚችል ያሳስባሉ። ሪፖርተራችን ላቲካ ሆክ ከዳቮስ ስዊዘርላንድ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ዓመታዊው የዓለም የኢኮኖሚ መድረክ የሚካሄደው በድንቁ የስዊዘርላንድ አልፕስ ተራራ በሚገኝ ዕውቅ የበረዶ መንሸራተቻ ባለበት የመዝናኛ ቦታ ላይ ነው። ድህነትን ለማስወገድ የሚሟገተው የኦክስፋም ቡድን በጉባኤው ለተሰበሰቡት ተደማጭነት ያላቸው መሪዎች መልእክት አስተላልፏል። የዓለም አቀፍ ኦክስፋም ተወካይ ዊኒ ቢያንማ
The richest people in the world, the most powerful people in the world, the political leaders of the world take action.
ከዓለም ከፍተኛ ሀብት ያላችሁ ሁሉ በዓለም እጅግ ሀያላን የሆናችሁ የዓለም የፖለቲካ መሪዎች ያጣ የነጣ ድህነትን ለመቀነስ እርምጃ መውሰድ አለባችሁ። ከቁጥጥር ውጪ የሆነ ነውና የተሰበሰቡት የትልልቅ ኩባንያዎች መሪዎችና የፖለቲካ መሪዎች የችግሩ አካል ናቸው። እነሱ ናቸው ችግር የሚፈጥሩት። አስከፊው ድህነት እየተስፋፋና ከቁጥጥር ውጪ እየሄደ በመሆኑ ኢኮኖሚያችንን እየጎዳና እያዘገመ ዲሞክራሲያችንንም እያዳከመ በመሆኑ እነዚህን ሁሉ በማቆም ተግባር መፍትሄ እንዲያመጡ እንሻለን።
የዓለም የኢኮኖሚ መድረክን የመሰረቱት ክላውስ ሹዋብ የዓለም ኢኮኖሚ አንዳንድ ሰዎችን ችላ ማለቱን አምነው ተቀብለዋል።
In the age of social media, we just cannot tolerate anymore.
በሶሻል ሚዲያው ዘመን ከእንግዲህ ወዲያ የሰዎችን ችላ መባል ልንቀበል የማንችልበት ደረጃ ላይ ደርሰናል። ስለሆነም በበለጠ አካታች የሆነ ዓለም አቀፋዊነት መፍጠር ይኖርብናል።
የዓለም አቀፍ የገንዘብ ድርጅት ኃላፊ ክርስቲያን ሌጋርድ በበኩላቸው የዓለም ኢኮኖሚ እያደገ ነው፣ ሆኖም ከተጠበቀው ፍጥነት ባነሰ መልክ ነው እየተራመደ ያለው ሲሉ ትላንት ተናግረዋል።
We need to redouble our effort to resolve the shared problems that we are facing from fixing the global trade system yes the
በጋራ የገጠሙንን ችግሮች ለመፍታት በእጥፍ መጣር ይኖርብናል። የዓለም የንግድ ስርዓትን ከማስተካከል ሙስናን ግብር ከመክፈል መሸሽን እስከመታገል እንዲሁም የአየር ንብረት ለውጥ የሚያደርሰውን አደጋ እስከመታገል ድረስ የሚሰፋ ጥረት መደረግ ይኖርበታል። ቡድን 20 ይህን እንዲደረግ ጥሪ አቅርባልና ጥሪው በተግባር ላይ መዋል ይኖርበታል።
የዓለም የገንዘብ ድርጅት ኃላፊዋ አያይዘውም የኢኮኖሚ ድቀት ይኖራል የሚል ስጋት የለም፣ ሆኖም ሁኔታዎችን በቅርብ መከታተል ያስፈልጋል። ተጋላጭነትን በፍጥነት ማስተካከል ግድ ይላል ብለዋል። መሪዎቹ በአጠቃላይ ብሩህ ተስፋ እንደሚታያቸው ቢገልጹም የመድረኩ ጉባኤ ከመጀመሩ በፊት የተደረገ ጥናት በብዙ መቶዎች የሚቆጠሩ የንግድ መሪዎች ተጻራሪውን ነው ያንጸባረቁት። ኤደልማን የተባለው የሕዝብ ግንኙነት ተቋም ተወካይ ሪቻርድ ኤደልማን ያብራራሉ።
The mass class divide has never been wider between the elites who think the world is going great and the mass who are really worried.
የዓለም ሁኔታ በጣም ጥሩ ነው በሚሉ ሰዎችና የዓለም ሁኔታ በሚያሳስባቸው የሰዎች ብዛት መካከል ያለው ልዩነት ይህን ያህል ሰፍቶ አያውቅም።
በቢዝነሱ ማህበረሰብ ዘንድ ቀቢጸ ተስፋነት የተንጸባረቀው በዓለም ደረጃ በሚስተዋለው የእርግጠኛነት ጉድለት ምክንያት መሆኑን
የተደረገው ጥናት አመልክቷል። PWS Global የተባለው አማካሪ ተቋም ተወካይ ባፕ ሞሪትስ
One day we think Brexit's going to happen and the other day it's off. So you never know where these things are going to go.
And ቀን ብሪታንያ ከአውሮፓ ህብረት ተወጣለች ብለን አሰብን። ሌላ ቀን ግን መውጣቷ ሲቀር አየን። ስለሆነም ሁኔታዎቹ ወዴት እንደሚያመሩ ለማወቅ አይቻልም። ከቻይና ጋር በተደረገው የንግድ ግጭት አንድ ቀን የንግድ ገደቦች አሉን ተባለ። በማግስቱ ደግሞ ቆይ በጣም ጥሩ ስብሰባ ያደረግን ነው ሲባል ሰማን።
በዓለም ደረጃ በፖለቲካ መሪዎች ላይ እምነት ያለመኖር ጉዳይ እየጨመረ መሄዱንም የተደረገው ጥናት አመላክቷል።
ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ ላይ ነው የምንገኘው። በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ፕሮግራማችንን ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በየዕለቱ ከሰኞ እስከ ዓርብ እንድትከታተሉ እንጋብዛለን። ዌብሳይታችን amharic.voanews.com፣ ፌስቡክ ገጻችን ቪኦኤ አምሃሪክ ላይ ነው። ሐሳቦቻችሁን አንሸራሽሩ። በትዊተርም ጭምር የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን ተከታተሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጂስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሶሎሞን አባተና
ሰለሞን ክፍሌ ነን።
ሶሎሞን፣ ከጀመር ካይቀር ለሰዓቱ ዋና ዋና ዜና ወደ አንተ ልመልስ።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በስዊዘርላንድ ዳቮስ ከተማ እየተካሄደ ባለው የዓለም ኢኮኖሚ ፎረም ላይ እየተሳተፉ ነው። ጠቅላይ ሚኒስትሩ በመድረኩ ላይ ንግግር ያደርጋሉ ተብሎ ይጠበቃል። በንግግራቸውም በኢትዮጵያ ባለፉት 10 ወራት ስለተካሄዱ ማሻሻያዎችና ለውጦች ሳያነሱ እንደማይቀሩ ይገመታል። የሱዳኑ ፕሬዝደንት ኦማር አልበሽር ሀገራቸውን በስፋት የናጠው ጸረ መንግሥት ሰልፍ ከጀመረ ወዲህ ለመጀመሪያ ጊዜ ወደ ውጭ አገር በመሄድ ካታርን ሊጎበኙ ተዘጋጅተዋል። በነገው ዕለትም የሁለቱን ሀገሮች ግንኙነት ለማጠናከር ከካታሩ ኤሚር ሼህ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ይመክራሉ ሲል የካታር ዜና አገልግሎት ትላንት ዘግቧል። በሻር እየተካሄደ ያለውን ጸረ መንግሥት እንቅስቃሴ ለተቃውሞው የባዕዳን ወኪሎችና ሰርጎ ገቦች እጅ አለበት ሲሉ በመከራከር ሊያጣጥሉት ሞክረዋል። የሰዓቱ ዜና ይኸው ነው።
አመሰግናለሁ ለአርዕስተ ዜናው ሶሎሞን። በተከታዩ ዘገባ ወደ ደቡብ ወደ ሐዋሳ እናመራለን። ወጣቶች የሚጠቅመንን በመለየት ለሰላም ዘብ የምንቆምበት ወቅት አሁን ነው ሲሉ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ወጣቶች ሊግ አባላት አሳስበዋል። ምክንያታዊ ወጣት ለሁለንተናዊ ለውጥ በሚል መሪ ሐሳብ ለሶስት ቀናት የሚካሄደው የሊጉ አራተኛ መደበኛ ጉባኤ ዛሬ ሐዋሳ ላይ ተጀምሯል። ጉባኤው በወጣቶች ማኅበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነት ዙሪያ እንደሚመክር ተገልጿል። ወጣቶች በሀገሪቱ የታየውን ለውጥ በባለቤትነት በምን መልክ ማስቀጠል እንደሚችሉ አቅጣጫ ያስቀምጣልም ተብሏል። ይህ ጉባኤ ዮናታን ዘብዲዮስ ተጨማሪ ያለው ከሐዋሳ።
በየሁለት ዓመቱ የሚደረገው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ዴድን ወጣቶች ሊግ ጉባኤ ዛሬ በሐዋሳ ከተማ ሲጀመር ከክልሉ የተውጣጡ ወጣቶች ተሳትፈዋል። ጉባኤው ሲጀመርም ስለ ሰላም ተዘክሯል። የክልሉ ወቅታዊ ሁኔታ የሚገልጹ ሙዚቃዊ ድራማና አንድነትን የሚሰብኩ የሕፃናት መዝሙር ለታዳሚዎች ቀርቧል። የጉባኤው ተሳታፊና የሐዋሳ ከተማ ነዋሪ ወጣት መስፍን ኃይለማርያም እንዳለው ወጣቶች ከምክንያታዊነት ይልቅ ስሜታዊነትን ያስቀድማሉ። ይህ ደግሞ አገሪቷ ላይ አያሌ ጉዳት አድርሷል። አሁን በአገሪቱ የተፈጠረው መልካም አጋጣሚና እድል ወጣቶች መጠቀም አለባቸው ያለው መስፍን የተለያዩ ሀሳቦችንም የማንሸራሸር ልምድ ማዳበር አለብን ነው ያለው። ይህንን ማድረግ ባለመቻላችን አገሪቱ ላለመረጋጋትና ለሰላም እጦት መጋለጿን በመግለጽም
ምክንያታዊ መሆን አልቻልንም። እንደ ደቡብ ክልል ወጣቶች ፌዴሬሽን የምነግርህ በስሜት ተነሳስተው ወጣቶች ምክንያታዊ ባልሆኑ ሁኔታዎች ውስጥ አልፈው የተለያየ ለራሳቸውም ለሀገራቸውም ለህዝብም ጉዳት ሊያደርሱ የሚችሉ ነገሮች።
ከስዳማ ዞን የተሳተፈው ወጣት መስፍን ከበደ በበኩሉ ወጣቶች በክልሉ የሚታዩ የጸጥታ ችግር የማስቀረት ኃላፊነት አለባቸው ብሏል። ወጣቶች የሰላም ባለቤት በመሆናቸው የራሳቸውም ሆነ የሀገሪቱን ሰላም መጠበቅ አለባቸው ነው ያለው። በሀገሪቱ የታየውን ለውጥ የማይፈልጉና የግል ጥቅማቸው ስለተነካባቸው ለሀገሪቱ ስጋት በሚሆኑ ፖለቲከኞች ከመደለል ራሳቸውን መጠበቅ እንዳለባቸውም ተናግሯል። ከመጣው ለውጥ እኩል ተጠቃሚ ለመሆን የሚጠቅመንን በመለየት ለሰላም ዘብ የምንቆምበት ወቅት አሁን ነው ብሏል።
በእርግጥ ይሄ ለውጥ የመጣው በወጣቱ ነው። ይህንን ለውጥ በሰከነ ልቦና ይዞ ወጣቱ ራሱ ማስቀጠል አለበት። እኛ ወጣቶች በትንሽ ነገር መደለል የለብንም። ስለዚህ ትላንትና ታግለን ያመጣነውን ለውጥ ዛሬ ደግሞ ማስቀጠል የእኛ ኃላፊነት ይሆናል ብዬ ነው ማስበው። ለዚህ ደግሞ መሪ ተዋና ሆኖ ወጣቱ የትኛውም ጥቅም ቢመጣ ሰላምን ለማጥፋት የሚንቀሳቀሱ ኃይሎች የወጣቱን ወይንም የሀገሪቷን ሰላም የማይፈልጉ የከሰሩ ፖለቲከኞች እነዚህን በመመከት ወጣቱ ትልቅ ለነገ አላማ ለነገ ድል ሊሰራ ይገባል የሚል መልእክት ይኖረኛል።
ይችን ሀገር ነገ የምንረከባት እኛው ወጣቶች ነን ያለው መስፍን የምንረከባትን ሀገር ማፍረስ የለብንም ነው ያለው። ከከምባታ ጠንባሮ ዞን በጉባኤው ላይ የታደመችው ወጣት የታገኘው ማቴዎስ የኢትዮጵያን ተስፋ ይሁን ለማድረግ ወጣቶች ከየትኛውም ወቅት በላይ ትልቅ የቤት ስራ የተጣለብን ጊዜ አሁን ነው ብላለች። እርስ በርስ በመከባበርና አንድነታችን እንዲሁም አብሮነታችን በማጠናከር ላይ መስራት አለብን ስትልም ተናግራለች።
የእኛ ተናናሾችና ተላላቆች ናቸው እየተጎዱና እናም ደም እየፈሰሰ ያላቸው። ይህ ለወጣት እድገት ሳይሆን ወደ ቁልቁለት የሚወስድ መንገድ ስለሆነ እኛ አሁን ማድረግ ያለብን ለለውጥና ለእድገት ወደ ላቀ ደረጃ ለመድረስ መስራት አለብን እንጂ ክፉ ነገር ማሰብ የለብንም። ለማደግ ከፈለግን ደግሞ መልካም ነገር ማድረግ መልካም ነገር ማሰብ ነው ያለብን።
የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ወጣቶች ሊግ ፕሬዝዳንት ወጣት አክሊሉ ታደሰ እንዳለው ጉባኤው ወጣቶች በክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ያላቸውን ተሳትፎና ተጠቃሚነት ዙሪያ በጥልቀት ይመክራል። ከዚህ በተጨማሪም በዋናነት ጉባኤው ጠባብተኝነትና ዘረኝነትን በመቀነስ ዙሪያ ጠንከር ያለ ውይይት ያደርጋል፣ አቋምም ይይዛል ብሏል።
ጉባኤያችን ባለፉት ዓመታት ያከናወናቸውን ተግባራት ጥንካሬና ጉድለት መገምገሙ እንደጠበቀ ሆኖ ጠባብ ዘረኝነትን በእጅጉ መቀነስ ይቻል ዘንድ የለየለት ትግልና ውይይት በማድረግ ይህንን መልክ የሚቀይሩ ውሳኔዎች የምናሳልፍበትና በዚህ ረገድ የክልሉና የሀገሪቱን መንግስት ማገዝና ተጽዕኖ ማሳረፍ የሚችል የበሰለ አቋም የምንይዝበት እንደሚሆን አምናለሁ።
ሰላምን በማረጋገጥና የበሰለ አስተሳሰብ ማራመድ እንድንችል የሚያግዝ ምክክር እንደሚደረግም ገልጿል።
ታላቁ መሪያችን ዶክተር አብይ አህመድ እንዳሉት ወጣትነት በእርግጥም እሳት ነው። በመሆኑም ዘረኝነትን መብላት ያልቻለ፣ ዘረኝነትን መገንደስ ማቃጠል ያልቻለ እሳት ላሳር አይነት ውይይት እንደምናደርግ ባለሙሉ ተስፋ ነኝ።
የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ለውጡ አስተማማኝ ደረጃ ላይ አለመድረሱን ገልጸው ለውጡን ማጣጣም እንድንችል ወጣቶች ሚናቸውን እንዲወጡ ጠይቋል።
ይሄ ለውጥ እንዲመጣ በየደረጃው ያለ ወጣት ትልቅ አስተዋጽኦ አበርክቷል። ይሄ ትግል ግን የበለጠ የወጣቱን ጥያቄ ዘላቂ ጥያቄ ምላሽ እንዲያገኝ ከተፈለገ ይሄ ለውጥ ወደኋላ እንዳይመለስ ተጠናክሮ እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ ወጣቱ መጫወት መቻል አለበት። በዚህ ውይይት መድረካችሁም ይሄ ለውጥ ቀጣይነቱ እንዲረጋገጥ ከማድረግ አንጻር የበኩላችሁን አስተዋጽኦ ማድረግ መቻል አለባችሁ።
በክልሉ ያለው ትልቁ ፈተና የተወያይንባቸውን ጉዳዮች ወደ ተግባር መለወጥ አለመቻል ነው ያሉት አቶ ሞገስ፣ ይህንን ተግዳሮት ካለፍን ጥያቄዎቻችን ይፈታል ነው ያሉትም። ጉባኤው ወጣቶች በአገሪቱ የታየውን ለውጥ በባለቤትነት እንዴት ማስቀጠል እንደሚችሉ አቅጣጫ ያስቀምጣልም ተብሎ ይጠበቃል። የአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ዝግጅታችን ሐኪሙን ይጠይቁ ነው።
ሐኪሙን ይጠይቁ ለምሽቱ ቀለምን የመለየት የተፈጥሮ ችሎታ ማጣት በሚያስከትል የአይን ጤና ችግር ምክንያት ዙሪያ የተጀመረ ቅንብር ሁለተኛ ክፍል ነው ለምሽቱ ይዞ የቀረበው። ትንታኔን የሚሰጡን ዶክተር ትልቅ ሰው ተሾመ የአይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአይን ሕክምና መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ቅንብሩ ማብቂያ ባነሳውና ለዛሬ በይደር ባቆየው ጥያቄ ይጀምራል።
ዶክተር ትልቅ ሰው ተሾመ በድጋሚ ለጊዜው አመሰግናለሁ። ለመሆኑ እንዴት ነው አይናችን ቀለሞችን የሚለየው? አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ? ዶክተር ትልቅ ሰው
ጥሩ። የቀለም ለማየት እንግዲህ አይናችን ውስጥ ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ሴሎች አሉ። ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ የእነዚህ ሶስቱ መሰረታዊ ፕራይመሪ ቀለሞች በመቀላቀል የሚገኙ ቀለሞች ናቸው። እንግዲህ በህይወታችን ውስጥ በየዙሪያችን የምናያቸው የተለያዩ ቀለሞች ከእነዚህ ሶስቱ መሰረታዊ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ያንጸባርቃል። አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህን ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለከቱትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ እንትን አለው፣ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖማሊ ሲሆኑት በዛ የሚሉት እነሱ ናቸው። እኛ ማየት የምንችለውን ከለር ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም።
አይለዩትም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያቸዋል።
ግራጫ ነገር ይታያቸዋል፣ ሬድ ወይም ግሪን ከማየት ፋንታ ማለት ነው።
ዶክተር ትልቅ ሰው ይህ ሂደት ቅድም ደረጃቸውን ለይተው አስረድተዋል። ቀለሞችን ጨርሶ የመለየት አቅማቸውን ያላጡና ያጡ በሂደት እንደ ሌሎች አይን ህመሞች እየባሰ የመሄድ እድል አለው? ሊያባብሱ የሚችሉ ሁኔታዎች አሉ ወይስ ያንኑ ነው አንድ ሰው በተፈጥሮ ወርሶት የተገኘውን ሆኖ ነው መጨረሻ ድረስ የሚዘልቀው?
ይህ እንግዲህ ከለር ቪዥኑ በምክንያት መጣ ነው። አሁን እኛ በአብዛኛው የምናወራው ጄኔቲክ የሆነውን አብሮ የሚወለደው
በዘር ሐረግ የሚወረሰውን
ነው። በዘር የሚወረሰውን ማለት ነው። ስለ እሱ ስናወራ ያው አንድ ሰው ከተወለደ ጀምሮ ይሄ ችግር ይኖረዋል፣ የሚጨምር የሚቀንስ አይደለም። ሌላ ግን አኳየርድ የሚባሉ ከለር ቪዥን ጉድለቶች ይኖራሉ። በበሽታ የተለያዩ አይነ በሽታዎች አይን ውስጥ በሚያደርሱት ጉዳት ምክንያት ከጊዜ በኋላ የሚመጣ ከጊዜ ብዛት ደግሞ እየጨመረ ሊሄድ የሚችል ከለር ቪዥን ችግር አለ። ለምሳሌ እንደ ግላኮማ አይነት በሽታ ወይም አይናችን ውስጥ ያለውን ኦፕቲክ ነርቭ የምንለውን ነርቭ ከእሱ ጋር ተያይዞ የሚመጡ እሱን የሚነኩ በሽታዎች ይሄ አኳየርድ የምንለው ወይም በበሽታ ምክንያት ከጊዜ በኋላ የሚመጣ የከለር ቪዥን ዲፌክት ሊኖር ይችላል። እንዴ እየጨመረ ሊሄድ ይችላል፣ መጠኑም ከጊዜ ወደ ጊዜ እየጨመረ ይሄዳል። ስለዚህ ሁለቱም መለያየት ያስፈልጋል።
መልካም። ይበልጡን በዘር ሐረግ የሚወረሰውን ነው እንደገ የገለጹት በሰፊው ዝርዝር የተረዳ ነው። ወንዶችን እንደሚያጠቃ በተገለጸው እና በቀደመ ውይይታችን ባብራሩት በዘር ሐረግ የሚወረሰው አንድ ሰው ለዚህ ህመም መጋለጡ የታወቀ ሰው ለልጅ ሊያወርስ የሚችልበት ሁኔታ ምን ያህል እድል አለው? አንድ ቀለም መለየት የማይችል ሰው ከአብራኩ የሚወለዱ ልጆች የማውረስ እድሉ
ቁጥሩን ኤግዛክትሊ አሁን መናገር አልችልም፣ ግን ለምሳሌ አንድ ከለር ብላይንድነስ ያለው ሰው ብዬ እንደገለጽኩት ብዙ ጊዜ ይሄ ችግር ወንዶችን ነው የሚያጠቃው። ለምንድን ነው ይሄ ከለር ቪዥን ዲፌክት? ስለዚህ ኤክስ ክሮሞዞምን ነው የሚነካው እና ወንዶች አንድ ኤክስ አንድ ዋይ ክሮሞዞም ነው ያላቸው፣ ሴቶች ሁለት ኤክስ ክሮሞዞም ነው ያላቸው። ስለዚህ የወንዱ አንድ ኤክስ ክሮሞዞም በዚህ ከለር ቪዥን ጉድለት ላይ አፌክትድ ከሆነ ሌላ ኤክስ ክሮሞዞም ስለሌለው ከለር ቪዥኑ ይወጣል ማለት ነው ችግሩ። ሴቶች ግን አንደኛው ኤክስ ክሮሞዞም አፌክትድ ቢሆን ሌላኛው ጤነኛ ስለሚሆን ያኛው ስለሚያካክሰው ማለት ነው። ሴቶች ላይ በዘር ሐረግ የሚወረሰው ከለር ቪዥን ብላይንድነስ በጣም ሬር መጠኑ ሁል አይከሰትም ማለት አይደለም፣ ሊከሰት ይችላል። እና ስለዚህ አንድ ከለር ብላይንድ የሆነ ሰው በተለይ ለወንዶች ልጆቹ የማስተላለፍ ቻንሱ ይኖራል። ለሴቶች ግን የማስተላለፍ ቻንሱ አሁን በተናገርኩት ምክንያት ሬር ሊሆን ይችላል። ግን ቅድም እንዳልኩት የዚህ የከለር ብላይንድነስ ችግር ራሱ ሰፊ ነው። እንትን ስፔክትረሙ ሰፊ ስለሆነ የእያንዳንዱ የሚወረስበት ባህሪ ሊለያይ ይችላል። በጣም ትንሽ የምንለው በጣም አስከፊ ያልሆነው ከለር ብላይንድነስ አለ። አብዛኛውን ሰው አፌክት የሚያደርገው እስከ 8% ብለናል ወንዶችን አለ። በጣም ደግሞ እስከ እይታ ድረስ ሙሉ ለሙሉ እይታን የሚጎዳውም አይነት አለ እና እነዚህ በተለያየ መጠን ሊተላለፉ ይችላሉ። አሁን ግን በዚህ መጠን ነው በዚህ ፐርሰንት ነው ብሎ መናገር ለእኔ ያስቸግረኛል።
መልካም ዶክተር ትልቅ ሰው የመጨረሻ ጥያቄ እናድርገው። በጥናት ላይ ያሉ ሁኔታዎች መኖራቸውን ገልጸዋል። እንዲህ ባለበት አንድ በዘር የተወረሰው ቀለምን የመለየት አቅሙ የተዳከመ ሰው ከሕክምና በመለስ ቴክኖሎጂ የሚፈቅዳቸው ድርቅ ቀለሞች እንዲለይና እንዲያደንቅ የሚታወቅ ነገር አለ? ቴክኖሎጂ የፈጠረው ነገር ካለ በንባብም በጥናትም የሚታወቅ ነገር ካለ የዛሬውን ውይይታችን በዚሁ እንቋጭ።
ከለር ብላይንድ የምንላቸው ሰዎች አብዛኞቹ ኖርማል የሆነ ህይወት መምራት ይችላሉ። ያን ያህል ስራ ሰርቶ ለመኖር የሚያደናቅፍ ችግር አይደለም። ምናልባት ከለር ቪዥን ብላይንድነስ ያላቸው ሰዎች ፓይለት መሆን ላይችሉ ይችላሉ። አንዳንድ በጣም ሴንሲቲቭ የሆኑ እይታ ላይ ሴንሲቲቭ የሆኑ ስራዎች ላይሰሩ ይችላሉ። ግን አብዛኛውን ስራ ይሰራሉ። የሚገርም ነገር እንደውም አንዳንድ አርቲስቶች ከለር ብላይንድ ናቸው ሁላ ተብሎ ይታመናል። ለማንኛውም አሁን በቴክኖሎጂ ጋር ተያይዞ ላነሳው ጥያቄ አንዳንድ አፖች አሉ፣ እንግዲህ አፕሊኬሽን፣ እነዚህ ከለር ብላይንድ ሰዎች ከለርን ለመለየት የሚያስችሉ አፖች አሉ፣ የሞባይል አፕሊኬሽን ለመጠቆም ያህል ነው። እና ኢንተረስትድ የሆኑ ሰዎች በዚህ ላይ ሰርች ማድረግ ይችላሉ።
መልካም ዶክተር ትልቅ ሰው ተሾመ የአይን ሐኪምና የሕክምና መምህር፣ ሌሎች መሰል የአድማጮች ጥያቄ ይዘን መልሰን እንደምናገኘው ተስፋ አድርጋለሁ። ቀለምን የመለየት ችግር አስመልክቶ ለተነሱ ጥያቄዎች ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
ዝግጅታችን ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ቅንብር ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ።
ኢቦላ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ እንደገና ከተቀሰቀሰ 3 ወራት አለፉ። አሁን የየማኅበረሰቦች መነጋገሪያና የፖለቲከኞች መነታረኪያ አጀንዳ ሆኗል። የኢቦላ ሞት መጠን እያሻቀበ ሲመጣ ሰው የጤና ባለሥልጣናቱን እንዲያምንና ጥንቃቄም እንዲያደርግ እየተመከረ ነው። አኒታ ፓውል ከቡቴምቦ ኮንጎ ባጠናቀረችው ዘገባ እንደጠቆመችው ለኢቦላ ቫይረስ የተጋለጠው ሰው ቁጥር ከ400 ልቆ ዘልቋል። አኒታ ያነጋገረቻቸው ነርስ ግሎሪያ ሞዋሚኒ ካሂኖ ኢቦላ በሕይወት ዘመናቸው ካጋጠሟቸው የበረቱ ፈተናዎች የከበደው መሆኑን ነግረዋታል። እርሳቸው ራሳቸው ተጋልጠው አሁን እያገገሙ ናቸው።
በሽታው ስለ መኖሩ እንኳን ጎረቤቶች አያውቁም ነበር። የፖለቲካ አሉባልታና መነታረኪያ እንደመሰላቸው ነው የሚናገሩት። አሁን እኔን ሲያዩኝ እና እኔ ስነግራቸው በእርግጥም በሽታው እንዳላመኑ።
ኢቦላን ለመዋጋት እየተካሄደ ያለው ዘመቻ፣ የሽምቅ ፍልሚያ እያካሄዱ ያሉ ሁከተኛ ታጣቂዎችም ምስራቅ ኮንጎ ውስጥ በተከሉት ስር የሰደደ የሰላም እጦት እየተደነቃቀፈ መሆኑን የአካባቢው የጤና ጉዳዮች ከፍተኛ አስተባባሪ ዶክተር ንጆሎኮ ታምቡይ ባዴ ተናግረዋል።
የማህበረሰቡ ተሳትፎ በሰላም እጦት ምክንያት ተዳክሟል። በእኛና በማህበረሰቡ መካከል መተማመን ጠፍቷል።
ምረጡኝ ዘመቻ ላይ የነበሩት የአካባቢው እጩ ቴምቦስ ዮታማ የኢቦላ ጉዳይ የምርጫ ቅስቀሳቸው አጀንዳ የመሆኑ ነገር እንዳስቸገራቸው አመልክተዋል። የመንግስቱን የኢቦላ ምላሽ እንደሚደግፉ የገለጹት እጩ ዮታማ ለሚያዳምጧቸው ሁሉ እነርሱም ምላሹን እንዲደግፉ እንደሚናገሩ አመልክተዋል። በሽታው የተጫረው አጉል በሆነ የምርጫ ወቅት ነው ብለዋል ዮታማ።
ፖለቲከኞቹ ችግሩን የፖለቲካ መጫወቻ እያደረጉት ነው። ለምሳሌ ይህ በሽታ ኪንሻሳ ቤተ ሙከራ ውስጥ ተሰርቶ እኛን ለማጥፋት ወደዚህ ወደ ምስራቃዊ አካባቢ የተረጨብን ነው እያሉ የሚቀሰቅሱ አሉ።
ነርሷ ግሎሪያ የ42 ቀናት የማገገሚያ ጊዜያቸውን አጠናቀው ወደ ስራቸው ለመመለስ ጓጉተዋል። እርሳቸውንና ሌሎችም ብዙ ባልደረቦቻቸውን ለቫይረሱ ያጋለጠቻቸው አንዲት በቅርበት ካለችው ቤኒ ከተማ እርሳቸው ወደሚሰሩበት የጤና ተቋም ለሕክምና መጥታ በዚያው በኢቦላ ምክንያት የሞተች ሴት መሆኗን ገልጸዋል። ኢቦላ ሊሸነፍ እንደሚችል እኔ የቁም ምስክር ነኝ፣ ለመትረፌ ምስጋና ይግባውና ብለዋል
ግሎሪያ ሁሉም እንዲህን ደርሳቸው እንዲያምንና ትምህርት እንዲሰጥም ጠይቀዋል። በመንገድ ላይ እንቅስቃሴ በሚደርሱ አደጋዎች በዓለም ዙሪያ በየዓመቱ ከአንድ ሚሊዮን 350 ሺህ ሰው በላይ ያልቃል። በየ24 ሰከንዱ አንድ ሰው የሆነ ቦታ ላይ በትራፊክ አደጋ ምክንያት ይሞታል። የዓለም የጤና ድርጅት በቅርቡ ባወጣው በተጠናቀቀው የአውሮፓ 2018 ዓመት ሪፖርቱ ይህንን እየገዘፈ የመጣ መቅሰፍት ለመግታት ሀገሮች አፋጣኝ እርምጃ መውሰድ እንዳለባቸው አሳስቧል። የአደጋው ግንባር ቀደም ተጎጂዎች እንደ ወትሮው ሁሉ በምጣኔ ሀብት ያልገፉት ድሃ ሀገሮች ናቸው። ሪፖርቱ እንደሚለው ከሚሞቱት የሚበዙት ዕድሜያቸው ከ5 ዓመት እስከ 29 ዓመት የሆነ የየማኅበረሰቡ አፍላ ክፍል አባላት ናቸው። ሕይወታቸው በየመንገዱ ላይ ከሚጠፋው መካከል እግረኞች፣ ብስክሌትና ሞተር ብስክሌት አሽከርካሪዎችና ተሳፋሪዎች ከግማሽ የሚልቀውን ድርሻ ይይዛሉ። እነዚህ የሞት ሁኔታዎች ግዙፍ ያለመመጣጠንን እንደሚያሳዩ የተባበሩት መንግሥታት የዓለም የጤና ድርጅት የአካል ማጣት የሁከትና የጉዳት መከላከያ መምሪያ ኃላፊ ኤትየን ክሩግ አመልክተዋል።
Low-income countries have 1% of the vehicles in the world.
ባለዝቅተኛ ገቢ አገሮች በመላ ዓለም ካለው የተሽከርካሪ ብዛት 1% ብቻ ነው የያዙት። ከዓለም የትራፊክ ሞት መጠን የሚደርስባቸው ግን 13% ነው። ባለከፍተኛ ገቢ አገሮች ከዓለም ተሽከርካሪ ብዛት 40% ቢወስዱም የሚመዘገብባቸው ሞት መጠን ግን 7% ነው። ከድሆቹ አገሮች በአርባ እጅ የገዘፈ ቁጥር ያለው ተሽከርካሪ እያስተናገዱ በትራፊክ አደጋ የሚደርስባቸው ሞት ግን በግማሽ ያነሰ ነው።
የሞቱ መጠን በአፍሪካ እጅግ የበዛ፣ በአውሮፓ ደግሞ እጅግ ያነሰ ነው። ለአደጋዎቹ ምክንያት ከሚሆኑት መካከል ፍጥነት፣ አልኮል መጠጦችን ጠጥቶ ወይም አደንዛዥ እጾችን ወስዶ ማሽከርከር፣ ከአደጋ መጠበቂያ ቀበቶ አለማሰር፣ ብስክሌት ተሽከርካሪዎች የራስ መከላከያ ቆብ አለማድረግና ሕፃናትን በተሽከርካሪዎች ውስጥ ከአደጋ ሊጠብቁ የሚችሉ እንደ መቀመጫና ማሰሪያ አይነት እርምጃዎችን አለመውሰድ መሆናቸውን ደብሊው ኤች ኦ አስታውቋል። ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ያነጋገረቻቸው የደብሊው ኤች ኦ ኃላፊ ክሩግ ለቪኦኤ እንደተናገሩት ትክክለኛ ሕግጋትን ማውጣትና ተግባራዊ ማድረግ፣ ለብስክሌተኞች ልዩ መንገድ ማበጀት፣ የተሽከርካሪዎችን ፍጥነት የሚወስኑ እርምጃዎችን መውሰድ ሕይወቶችን ሊያተርፉ እንደሚችሉ አስታውቀዋል። ክሩግ
It's not acceptable that vehicles are being sold in developing countries that look the same as the vehicles that we see here in Switzerland or in the US.
ሲታዩ ስዊዘርላንድ እና ዩናይትድ ስቴትስ እንዲሁም ሌሎች የሰለጠኑ አገሮች ውስጥ እንደምናያቸው አይነት የሆኑ በእውኑ ግን የነዚያን ደረጃ ያልጠበቁ ተሽከርካሪዎች በማደግ ላይ ባሉ አገሮች ውስጥ እንዲሸጡ መፈቀድ የለበትም። ምክንያቱም በዋጋ ርካሽ እንዲሆኑ እየተባለ በግጭት ወቅት የሚሸፍን የአየር ፊኛ ወይም ኤሌክትሮኒክ የማረጋጊያ መቆጣጠሪያን የመሳሰሉ ቁልፍ የተሽከርካሪ ክፍሎች ሳይገጠሙላቸው ይቀራል።
48 ባለመካከለኛና ባለከፍተኛ ገቢ ሀገሮች ጠንካራ የሚባሉ የመንገድ ላይ እንቅስቃሴ ሕግጋትን አውጥተው ተግባራዊ ያደረጉና ሌሎችም እርምጃዎችን የወሰዱ የመንገድ ላይ ሞትን መቀነስ ችለዋል። እንዲህ አይነቱ እርምጃዎች ባልተወሰዱባቸው ባለዝቅተኛ ገቢ ሀገሮች ውስጥ ግን የሚታይ መሻሻል የለም። በመንገድ ላይ እንቅስቃሴ ወይም በትራፊክ ወቅት በሚደርሰው የሞት መጠን ኢትዮጵያ በዓለም ቀዳሚውን ቦታ ይዛ መቆየቷን በቅርብ ዓመታት የወጡ ዘገባዎች ሲናገሩ ቆይተዋል። ዝግጅታችንን ከማብቃታችን በፊት አጠራጠር ያሉ መረጃዎችን ደግሞ ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ14 ሳንቲም ነው ምንዛሬው። የባንክ መሸጫ ዋጋ 28 ብር ከ71 ሳንቲም ነው። አንድ ዩሮ 32 ብር ከ10 ሳንቲም። አንድ የእንግሊዝ ፓውንድ 34 ብር ከ75 ሳንቲም ነው ይቅርታ። nbe.gov.et ላይ 15 ምንዛሬዎችን የያዘ ዝርዝር ሰፍሯል። ከዚህ በተጨማሪም በኢትዮጵያ ብሔራዊ ባንክ ተመን መሰረት 24 ካራት 99.96 ከመቶ ጥራት ያለው ወርቅ 41 ዶላር ከ31 ሳንቲም ነው። በግራም 1220 ብር ከ71 ሳንቲም ማለት ነው። ትናንት በወጣ ዝርዝር መሰረት በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ ረቡዕ ጥር 15/2011 ዓመተ ምህረት አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 10 ዲግሪ ሴልሺየስ ነው። በኢትዮጵያ ዝቅተኛው ሙቀት የጅጅጋው ሰባት ከፍተኛው ደግሞ የጎዴው 38 ዲግሪ ሴልሺየስ ነው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ሰሎሞን ክፍሌና እኔም ሰሎሞን አባተ አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.